የጥላቻ ንግግርና የሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ሕግ ረቂቅ እንደሚያሳስበው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዋች ተናግሯል። ተጨማሪ ውይይት ሳይደረግበትና ሳይከለስ አሁን ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል ብሏል ሂዩማን ራይትስ ዋች። የረቂቁ አቀራረጽና የቋንቋ አጠቃቀም ለትርጉም ክፍት የሆኑ አረፍተ ነገሮችን በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል ሲሉ ለሰብአዊ መብቶች መከበር የሚከራከሩ ሀገር በቀል ድርጅቶችም ስጋታቸውን አሰምተዋል። ፌዴራሉ ጠቅላይ አቃቢ ሕግ ደግሞ ሕጉ በዜጎች ላይ ጥቃት እንዳይደርስ ታስቦ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ ያጠናቀረችው ዘገባ አለ።
በፌዴራል ጠቅላይ አቃቢ ሕግ ጽህፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በሕዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለሕግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ የተመራው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ሕገወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተቱበት መሆኑ ለፖለቲ ካ ጥቅም ሲባል ዜጎችን ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አዋጁ ከወዲሁ ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኒ ላቴሻ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስቆጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በአገሪቱ የተከሰቱ ቀውሶችን ለመግታት በሚል ያረቀቀው ይህ አዋጅ ችግሩን ከማቃለል ይልቅ በመናገር ነጻነት ላይ ገደብ ሊያደርግ ይችላል ያሉት ላቲሺያ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሐሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ።
መብቱ ላይ የሚጣለው ገደብ አላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። ታዲያ በነጻነት የመግለጽ መብት ላይ የሕግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለውን የተለመደ አሰራርም በሆኑ በሀገራችን ኢትዮጵያም አለም አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴው የተጠናከረ የሚሄድበት ሁኔታ ካለው ጋርም ታይዘው ልምዱም አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆን ታሳቢ ተደርጎ የተወሰደበት ሁኔታ ነው ያለ። ሶ ይህም እውነታ ሆኖ በተለይ አሁን ካለው ፖለቲካ ነጻነት ጋር እየተበራከተ መጣው የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት እንደው አጠቃላይ ለለውጥ እንቅስቃሴ ዘላቂና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካል እያየን ነው። ሰው በርካታ ዜጎቻችን በዚሁ ሐሰተኛ በሆኑ ጥላቻ ባዘሉ ንግግሮች፣ ሐሰተኛ በሆኑ መረጃዎች፣ ከምንም በላይ ማህበራዊ ሚዲያዎቹ ከበሚሰራጩበት አግባብ የህይወት መጥፋትም፣ አካባቢ መፈናቀልም፣ የአካልም አጠቃላይ ስነ ልቦና በማህበረሰቡ ውስጥ ከባድ ስነ ልቦና ችግሮችን እንዳመጣም ይታወቃል። ነው ሰው እነዚህ ነገሮችን መከላከል የግድም ነው።
አቶ ዝናቡ ቱኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግጋል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል። ዜግነትን፣ ስደተኝነትን፣ ቋንቋን፣ ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ፣ የሚያስፈራራ፣ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ፣ በጽሁፍ ማሰራጨት፣ ብሮድካስት በማድረግና ማህበራዊ ሚዲያ ላይ ማሰራጨት፣ በድምጽና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሐሰተኛ መረጃን ማሰራጨት፣ ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው ነገር ግን እንዲህ ያለው አዋጅ አፋኝ እንደሆን በጥንቃቄ ሊታይ ይገባል ብለዋል።
ባለፉት በርካታ አመታት በጣም በአፈና ውስጥ የነበረ አገር ነው፣ በአፈና ውስጥ የነበረ ህዝብ ነው። ብዙዎች እንደሚሉት እንደማምንበት ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዘጋጅተው የመጣ ለውጥ አይደለም። በድንገት ነው የመጣው። ህዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነጻነት የመኖር ልምምድ ያልነበረው በዲሞክራሲ ባህል ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም። እንዳየነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ ጥላቻ ንግግር በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ የተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብዙ ንግግሮች፣ አገላለጾች፣ ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት መረጠው መንገድ በህግ ለመገደብ ነው። የጥላቻ ህግ እና ዲስኢንፎርሜሽን ህግ ያው የመጀመሪያው አይደለም በኢትዮጵያ በዓለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ፣ ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው።
አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኝ አለመሆኑን ለዴሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰርና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው።
ሁለቱንም ነገር ማየት አለብን፣ በጎ ነገሩንም መጥፎ ነገሩንም ብዬ አስባለሁ። ማንኛውም ህግ አድሬስ የሚያደርጋቸው ማህበራዊና ፖለቲካዊ ጉዳዮች ይኖራሉ። ስጋት የሚመጣው ከህጉ ይዘት ብቻ አይመስለኝም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሬያለሁ እና መጥፎ ህግ አይደለም። ህጉን እንደ ህግ ስናየው፣ እንደ ህግ ባለሙያ ሳየው፣ ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥላቻ ንግግር የሆነ የጸረ ሽብር ህግ በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ሊጎዱ ስለሚችሉ የዲሞክራሲ ስርዓቱ በጣም ጠንካራ ባልሆነበት ሀገር እሱ ሪስክ አለ። የዲሞክራሲ ስርዓቱን በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርዓታችንም እንደዚሁ ለውጦች አሉ፣ በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩን ደግሞ ስታይ ምንድን ነው የጥላቻ ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል።
ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ።
ዲሞክራሲውንም ነጻነቱንም ኢንፎርም የምናደርገው በህግ ብቻ አይደለም፣ ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይማሰሩ። ስለዚህ መንግስት አላግባብ ህጎች ሲተረጎሙ መግለጫ ሊያወጡ ይችላሉ። የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ፣ የጋዜጠኞች ማህበር አለ። ጭራሽ ማይወጣ የሚለውን ክርክር እኔ ብዙም አልቀበለው በዛ ምክንያት። ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው። ሲሆን አንድ ነገር መርሳት ይበት ሶ ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል። የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ። የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች አሉ። የጥላቻ ንግግርን በተመለከተ የህግ ሪስፖንሱ አንዱ የሚሆነው የጥላቻ ንግግር አዋጁ ማውጣት፣ የተቋማ አደረጃጀታችንን ማጠናከር፣ ፍርድ ቤቶች ነጻ እንዲሆኑ፣ አቃቢ ህጎችም ነጻ እንዲሆኑ ፕሮሲኪሽናል ፓተርናቸውን ሲከፈሉ፣ እነዚህ ነገሮች በየዘርፉ የዲሞክራሲ ኢኮሲስተሙ በደንብ እንዲሰራ ኦፕሬት እንዲያደርግ ማለት የኛ ኃላፊነት። ነገር ግን ይህ ህግ መጣ፣ ስለዚህ በቃ መንግስት እንትን ያደርጋል፣ እንደዚያ ከሆነ ሄልፕለስ ነን ማለት።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው። ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ይስማማሉ።
እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል እና ያንን በተለይ የሐሰተኛ መረጃ በማሰራጨትም ሆነ የማህበራዊ ሚዲያን ለጥላቻ ዓላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ ይሄ የጥላቻ ንግግር ወይም ሐሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጠር ይችላል ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ህግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ።
ይህ አዋጅ ሀሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች እና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬይ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀ ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስቷል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳሰሉታል። የፌዴራል ጠቅላይ አቃቤ ሕግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል።
እኔ አሁን በጣም ኮምፕሊትሊ የሀሳብ ልዩነት ከዚህ ጋር ያለኝ ነገር ምንድን ነው፣ የሕጉ አስፈላጊነትና ፕራክቲካሊ አሁን አገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ሕጉ ተፈጻሚነቱ ከሲመጣ በሌላ አንግል ይተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው አለ። እይታው መስተካከል መቻል አለበት። ከዚህ ቀደም የነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ፍጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ልዩነት የለንም። ለጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች ወደፊትም ብሎ ጄት አድርጎ መምጣት ስህተት ነው ብዬ ነው የማምነው። በግለ ልዩነት እዚህ ጋር ነው አለው። ህጉ በተቀመጠበት አግባብ ብቻ ነው ሊተረጎም የሚገባው። መልኩ ደልስ ሊያስማማን ይገባል። ትላንትና ባለፍንባቸው የታሪክ ትርክታዎች አሁን ቀጥለን ወደፊት እንሄድበታለን ተብሎ ከተወሰደ ሶስት ስለሚሆን ያው ከዚህ አንጻር ምንም በላ ያለንበት ነባራዊ ሁኔታችን የበለጠ የሚያጠናክር ከዛም አልፎ ደግሞ አሁን የጀመርነውን እውነተኛ የሆነው የፌዴራሊዝም ስርዓቱ ለመከተል አገሪቷ የጀመረችው እና የዲሞክራሲ ስርዓት ግንባታችን ላይ ቁርጠኛ አቋም ይዛ እየተንቀሳቀሰችው ባለችበት አግባብ ይሄ ህግ ይተረጎማል ነው። በባለፉት ጉዳዮች መነሻ አድርገን ወደፊት ሊተረጉሙ ይችላሉ ተብሎ የሚወሰድ ከሆነ በሀገሪቷ የእድገት ጎዳና እና የፖለቲካ ስርዓት ግንባታ የመጠራጠር የሚባለው የጥርጣሬ ለምን ይመጣል አይደለም የኔ መነሻ። ምክንያቱም ያለፍንባቸው ግዛቶች የተጓዝንባቸው ሂደቶች እነሱን ጥርጣሬ እንዲወልዱ ዜጎች በሀገሪቷ የህግ ስርዓት እንቅስቃሴዎች፣ በሀገሪቷ ፍትህ ስርዓቱ ላይ፣ በሀገሪቷ አጠቃላይ የፍትህና ርቲ ጉዳዮች ላይ እምነታቸው እየሸረሸረ የመጣበት ሁኔታ ስለነበረ ጥርጣሬው ከዚህ አንጻር ተገቢ ነው። ግን አሁንም እንደዛ ነው የሚተረጉሙት ብሎ መደምደም ተገቢም ስላልሆነ ነው እና መነሻው የሚያግባባን ከሆነ የህግ አተረጓገሙና አፈጻጸሙ ህጉ ባስቀመጠ አግባብ ብቻ ነው የሚቀጥለው የሚለው ነገር ላይ በሚግባባ ጥሩ ነው የሚል ሀሳብ ስላለኝ ነው።
አቶ አማሀ መኮንን በበኩላቸው በአቃቤ ህግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሀሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው፣ ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሂውማን ራይትስ ዎች እና የተባበሩት መንግስታት ድርጅት መልእክተኛ ሀሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ለመጪው ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።